Bambino BOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ሳብ አርገው እያለች ነው ጽዮን ግርማ። አስገባቸው መስታወት አረጋውም እዚህ ጋቢና ከጎኔ ቁጭ ብላለች።
ሰላም እንደምናመሻችሁ። የዛሬ ምሽቱ የጋቢና ቪኦኤ የመወያያ ጉዳያችን የአንደኛ ደረጃ ትምህርት ሽፋንና ጥራት በኢትዮጵያ ገጠር አካባቢዎች ምን ይመስላል? እንወያያለን።
አሁን በኢትዮጵያ የመጀመሪያ ደረጃ ትምህርት በበቂ ሁኔታ መዳረሱን፣ ትምህርት ቤት ያልተከፈተበት መንደር ፈልጎ ለማግኘት አስቸጋሪ መሆኑን፣ ይህንን በተመለከተ ጥናት ያጠኑ ዓለም አቀፍ ተቋማት ሳይቀሩ ምስክርነት ሰጥተዋል። ጥራቱስ
እዚህ በጣም ከባድ ነው። ሙቀቱ ነው ችግሩ። ወንበሩ ራሱ ብረት ነው። የተቀመጡበት ወንበር እያቃጠላቸው ብድግ ነው የሚሉ
አለምነሽ አሌ በደቡብና ሰሜን ጎንደር የገጠር አካባቢዎች ላለፉት 4 ዓመታት ስታስተምር ቆይታለች። የዛሬ የጋቢና ጉዞ ወደ አፋርም ይወስደናል።
ከአሁን እንኳን ስ ትምህርት ይማራልና ረበት ራሱ በጣም ራሱ ችግር ውስጥ ነው ያለው። ከረሃቡ ጋር በጣም ከፍተኛ ችግር አለ።
መምህር መሐመድ ኡመር ከአሳይታ። ሰላም አሳይታ፣ እንዴት ናቸው? አሳይታ አካባቢ በሚገኝ አንድ የመጀመሪያ ደረጃ ትምህርት ቤት ያስተምራል። የትምህርት ጥራትን በተመለከተ ባለሙያም እናሳፍራለን።
ጥራቱን በተመለከተ ከሚታሰበው በታች እንደሆነና የጥራት ችግር እንዳለበት ጥናቱ ያሳየው
ፕሮፌሰር ማስረሻ ፈጠነ የኢትዮጵያ ሳይንስ አካዳሚ ዋና ዳይሬክተር ናቸው። አካዳሚው የአንደኛ ደረጃ ትምህርትን አስመልክቶ ስለ አጠናው ጥናት ማብራሪያ ይሰጣሉ። እናንተ አድማጮቻችን በማህበራዊ ሚዲያ ፌስቡክ ላይ ይህንኑ የውይይት ርዕስ አስመልክቶ የሰጣችኋቸው አስተያየቶችም ዛሬ ይቀርባሉ።
ሁሉንም ከዝግጅታችን ታገኛላችሁ። በዚች አሪፍ ታክሲ ተሳፈሩ። ጋቢና ቪኦኤ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
እንደምናመሻችሁ የተከበራችሁ አድማጮች፣ አጠር ላሉ ዜናዎች ጽዮን ግርማ ነኝ። ባለፉት 6 ሳምንታት የበዓል ወቅት ደቡብ አፍሪካ ውስጥ በየመንገዱ በተፈጸሙ 1400 ግጭቶች ወደ 1800 ደቡብ አፍሪካውያን ተገለዋል። የትራንስፖርት ሚኒስትሩ ዱፖ ፒተርስ ዛሬ ማክሰኞ በሰጡት ቃል 1770 ምስት የሚሆኑት ግድያዎች የተመዘገቡት እንደ አውሮፓውያን አቆጣጠር ከታህሳስ 1 እስከ ጥር 14 ባሉት ሳምንታት ሲሆን ይህም ካለፈው ዓመት በ14 በመቶ ብልጫ እንዳለው አመልክተዋል። ሚኒስትሩ አክለውም ወደ 6000 ሰዎች ደግሞ ጠጥቶ በማሽከርከር መታሰራቸውን ጠቅሰው ከተወሰነው ፍጥነት በላይ መንዳት፣ በግዴለሽነት ማሽከርከር፣ ጥገናቸው ያልተሟሉ መኪኖችን መጠቀም፣ እነዚህ ሁሉ ለአደጋዎች የሚያጋልጡ መሆናቸውን ተናግረዋል። እንደ አውሮፓውያን አቆጣጠር ባለፈው ጥቅምት ወር የወጣ አንድ የዓለም ጤና ድርጅት WHO ዘገባ እንዳመለከተው በየዓመቱ በመላው ዓለም በትራፊክ አደጋ ወደ 1.25 ሚሊዮን ሰዎች ሕይወታቸውን ሲያጡ ከፍተኛው ቁጥር የአፍሪካውያን መሆኑ ታውቋል። በሌላ ዜና ደቡብ አፍሪካ የዩናይትድ ስቴትስ የዶሮ ተዋጽኦ ወደ አገሯ እንዲገባ እንደ አውሮፓውያን አቆጣጠር እስከ መጋቢት 15 ቀን ድረስ ካልፈቀደች በአገዋ ማለትም ዩናይትድ ስቴትስ ለአፍሪካ አገሮች ምርቶች በምትሰጠው ከቀረጥ ነጻ ገበያ ተጠቃሚ እንደማትሆን ተገለጸ። ይህ የተገለጸው ዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ ትናንት ሰኞ ባሳለፉት ህግ መሆኑ ታውቋል። ባለፈው ሳምንት የደቡብ አፍሪካው ንግድና ኢንዱስትሪ ሚኒስቴር ሮድ ዴቪስ ሲናገሩ ሁለቱ ሀገሮች በተለያዩ ጉዳዮች ላይ ስምምነት ላይ መድረሳቸውን ገልጸዋል። የዩናይትድ ስቴትሱ አምባሳደር ሚካኤል ፎሮማን ግን ፕሪቶሪያ ገና ብዙ የሚቀራት እንዳለ አመልክተዋል። ዛሬ ማክሰኞ ቱርክ ዋና ከተማ ኢስታንቡል ውስጥ ለደረሰውና በትንሹ 10 ሰዎች ገድሎ ሌሎች 15 ሰዎች ላቆሰለው ጥቃት ተጠያቂው የሶሪያ አጥፍቶ ጠፊ መሆኑን ፕሬዚዳንት ሪስ ታይን ኢድሮግ አስታወቁ። ፕሬዚዳንቱ በቴሌቪዥን ባስተላለፉት መልእክት ድርጊቱን አውግሰው ከሟቾች መካከል የቱርክና የውጭ ዜጎች እንደሚገኙባቸው ገልጸዋል። ፍንዳታውን የኢስታንቡል ታሪካዊና የቱሪስት መስህብ የሆነችውን የሳልታን ታሜት ወረዳ ክፉኛ ማውደሙ ታውቋል። የአይን ምስክሮችም የፍንዳታውን ኃይለኛነት ሲገልጹ የአካባቢው መሬት ያንቀጠቀጠና ያናወጠ ነበር ብለዋል። አድማጮች፣ ለሰዓቱ የያዝኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶች ጋር አብራችሁን ቆዩ።
Gambino B-O-A.
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማግዜርና
መስታወት አራጋው አብረን ካድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
በኢትዮጵያ የመጀመሪያ ደረጃ ትምህርትን በገጠር አካባቢዎች ለማዳረስ ማህበረሰቡና መንግስት ብዙ ሰርተዋል። ስኬቶች መገኘታቸውን ዓለም አቀፍ ተቋማትም ጭምር ይመሰክራሉ።
አው የትምህርት ሚኒስቴር በቅርቡ ባወጣው ሪፖርትም እድሜያቸው ከ7 እስከ 14 ዓመት ከሚደርስ ታዳጊዎች መካከል 95% የሚሆኑት የመጀመሪያ ደረጃ የትምህርት እድል አግኝተዋል። እንዲሁም ትምህርት ቤት ለመግባት ትክክለኛ እድሜ ላይ የሚገኙ እድሜያቸው 7 ዓመት ከሆናቸው ታዳጊዎች ውስጥ 86% የሚሆኑት ትምህርት ቤት የመግባት እድል አግኝተዋል። እሰየው የሚያሰኙ ድገቶች ናቸው።
በሌላ በኩል ሌሎች ምሁራንና የኢትዮጵያ የትምህርት ጥራት ጉዳይ ሲነሳ አስተያየታቸውን የሚሰጡ አካላት በኢትዮጵያ ትምህርት በቁጥር ደረጃ ቢዳረስም ጥራቱ ግን አጠያያቂ እንደሆነ ይናገራሉ።
ለዚህ በርካታ ምክንያቶች ይጠቀሳሉ። በእርግጥ ማንኛውም አይነት አገልግሎት ሲስፋፋ አስቀድሞ የሚጓደለው ጥራት ነው። በቂ የትምህርት መገልገያ ቁሶች አለመሟላት፣ የመምህራን ስልጠና፣ የቤተሰብ ገቢ ወዘተ። ይህንን ጉዳይ በተመለከተ ጽዮን ግርማ አለምነሻሌ የተባለች በደቡብና ሰሜን ጎንደር 2 የተለያዩ ትምህርት ቤቶች ውስጥ የማስተማር ልምድ ያላት መምህር አነጋግራ የሚከተለውን ዘገባ ሰርታለች።
አሁን በገጠሪቱ አካባቢ ያለው የአንደኛ ደረጃ ትምህርት አሰጣጥ ሂደት ምን ይመስላል በሚል መምህራንን አነጋግሬ ነበር። መምህርት አለምነሻሌ በ2004 ዓ.ም ነው የመምህርነት ሙያ ተቀላቀለችው። እስካሁን ባለው የማስተማር ቆይታዋ በደቡብ ጎንደር ህብረት በተባለ ትምህርት ቤትና በሰሜን ጎንደር በመተማ መንገድ ላይ ነጋዴ ባህር በተሰኘ ቦታ ማስተማሯን ገልጻልናለች። እርሷ ስላስተማረችበት ትምህርት ቤት ይዘት ስትናገር መጀመሪያ የማስተማር ስራ ስለጀመረችበት ህብረት ትምህርት ቤት ሁኔታ ታስረዳለች።
ገበሬዎች ራሳቸው አዋጣው ገንዘብ በማህበር ስለሰሩት ህብረት ትምህርት ቤት ነው ሰየሙት። ቤቷ ሳር ናቸው። ትንሽ ሳር ጎጆ ጎጆ የተማሪዎች የቄስ ተማሪ ቤት ነው ትመስል እና ተራራ ላይ ናት። ከተራራው ላይ ግድም 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 ያሉ ናቸው። አካ ነው ሳሩ፣ መንገዱ መከራ ነው። በዛ ላይ የትምህርት ቤት ደግሞ ብዙም የተሟላ ማሰሪያ ላይ አይኖርም።
በዚህ ትምህርት ቤት በማስተማር በነበራት ቆይታ ተማሪዎች በአግባቡ ትምህርት ቤት እንደማይመጡ ትናገራለች።
ወላጆች አይሰዷቸውም። ከብት ነው የሚጠብቁ፣ ፍየል ይጠብቃሉ። ብዙ ተማሪ ተሳካ ይመጣ። በሳምንት አንዴ፣ በሁለት ሳምንት አንዴ ነው የሚመጡ።
አንዳንድ ቤተሰብ ልጆቹ ተምረው ቁም ነገር ላይ ይደርሳሉ የሚል እምነት ስለሌለው ልጆቹን ትምህርት ቤት ለመላክ ፍላጎት እንደሌለው የምትናገረው አለምነሽ፣ ሌላው ልጆቹ ወደ ትምህርት ቤት እንዳይመጡ የሚያደርጋቸው የቦታው ርቀትና የትምህርት ቤቱ ምቹ አለመሆን እንደሆነ ትናገራለች።
እንዳይመጡ የሚያደርጋቸው አንደኛ የቦታው ሁኔታ በጣም ተራራ ነው፣ መንገድ ነው፣ ውሃ የለውም፣ ውጣ ውረድ ያለው ስለሆነ እንደውም ሲረፍድባቸው ጠዋት ሂዱ ተብሎ ትምህርት ቤት መንገድ ተራራ ስለሆነ ይመጡና መንገድ ላይ ቁጭ ብለው ውሃ ጥለው ተመልሰው ይሄዳሉ።
አለምነሽ ሁለተኛ ወደ አስተማረችበት ሰሜን ጎንደር ነጋዴ ባህር ስለተባለው ትምህርት ቤት ስትገልጽ
መጀመሪያ ላይ መስከረም ላይ ብዙ ተማሪዎች ይመዘገባሉ። ከተመዘገቡ በኋላ ግን ሰሊጣ እርሻ ምናምን ሄዱና በራህ ይሄዳሉ። መቼ ላይ የሚመጡን በራ የሄዱ ልጆች ህዳር ላይ ወይም ታህሳስ ማለቂያ ነው የሚመጡት፣ አጭደው ምናምን ሸክፈው ማለት ነው። ስለዚህ የትምህርት አቀባበላቸው ዝቅተኛ ነው። በዛ ላይ ደግሞ ተከታታይ የሚመጡ ተማሪዎች ጥሩ አቀባበል የትምህርት አቀባበላላቸው፣ ግን መጣ ጎበዝ ተማሪ ነው የምንለው ወይም ተከታትሎ መጣ ከትምህርት ቀኖች ከአምስቱ ቀኖች 3 ቀን ነው የሚመጣ። በቃ ከዛ በላይ አይመጣም ተማሪ።
እዚህ አካባቢ ያለው የተማሪዎች ትምህርት አቀባበል እና የትምህርት መርጃ መሳሪያን በተመለከተ ቀደም ሲል ታስተምርበት ከነበረው የተሻለ እንደሆነ የምትናገረው መምህርቷ ችግሩ የአካባቢው ከፍተኛ ሙቀት እንደሆነ ትገልጻለች።
እዚህ በጣም ከባድ ነው፣ ሙቀቱ ነው ችግሩ። ወንበሩ ራሱ ብረት ነው፣ የተቀመጡበት ወንበር እያቃጠላቸው ብድግ ብድግ ነው የሚሉ። እረፍት ላይ ሲደወል 15 ደቂቃ ወንዝ ቅርብ አለ፣ ከዛ ዲ ተዘፍቀው ሀነ ልብሳቸው ይመጣሉ። ቁጭ ሲሉ ወዲያው በ15 ደቂቃ ይደርቃል ብረቱ ማለት ነው። እና ብድግ ቁጭ ነው፣ የሙቀት ጫና ስለሆነ እዚህ ላይ ቀኑንም ያው እስከ 6 ሰዓት እስከምድረስ ሲንሰፈሰፉ ነው ሙቀት ስላለ እንቅልፍ ይዛቸዋል። ቬንትሌተርም በየክላሱ አንዳንድ አልፎ ለህፃኖች ከአንድ እስከ 4 ላሉት ቬንትሌተር ተዘጋጀ። ከ5-8 ላሉት ግን ምንም ማድረግ አይቻልም። እኛ ራስ ቁመን ማስተማር የማንችልበት ሁኔታ ናለ። በጣም ሙቀት ቾክን ይዘን እንደዚህ ቁመን መጻፍ አንችልም። ሙቀት ነው፣ ሀሩር ነው የሚወርደው።
ተማሪዎቹ የሚማሩት ከበርካታ ችግር ጋር በመሆኑ አመቱ መጨረሻ ላይ ያብዛኞቹ ተማሪዎች ውጤት እጅግ በጣም አነስተኛ እንደሆነም ስማቸውን እንኳን በሚገባ መጻፍ የማይችሉ ተማሪዎች እንደሆኑ ትናገራለች። ነገር ግን አመቱ መጨረሻ ላይ እንዲያልፉ የሚፈልጉ ተማሪዎች ቁጥር ስላለ ያንን አሟልተው ማሳለፍ እንዳለባቸው ትገልጻለች።
ሳሊኒ 60 ተማሪዎች ነበሩኝ። ከ60 ተማሪዎች እኔ 10 ተማሪዎች ይያለሁ። ሌሎችም በቅቷል ማለት አይደለም አልበቁም። ግን ከዛ አልበቁም ብዬ ብሰጣት ፍርሰ መምሯ ቢበቃን በይበቃን አንዳንድ ጥያቄ ስጠይቅ የሚመልስ ከሆነ ማንበብ መጻፍ ማስላት ሶስቶችን ነገር ከቻለ በቂ ነው። ለምን ይህን ያህል አልበቃም ተብዬ እንዳልገመግም ውጤት መሙላት ትችያለሽ፣ ሞልተሽ ማምጣት ትችያለሽ። 10 ተማሪ ለምን ጣልሽ ብላ ተማሪ ቀንሼ 8 ተማሪ ሰጥቻታለሁ።
ስሜ ልንገራችሁ ስሜ ማነው? ጋምቢና ቢኦኤ
ጋቢና ቪኦኤ ከአሜሪካ ድምጽ በአጭር ሞገድ ታገኙናላችሁ። ጣቢያችሁን በ6080 እና በ15580 አስተካክላችሁ ከምሽቱ 1 ሰዓት ተኩል እስከ 2 ሰዓት ጠብቁን። በመካከለኛ ሞገድም በ1431 ከምሽቱ 1 ሰዓት ጀምሮ እንገናኛለን።
የጋቢና ጉዟችን መስታወት አሁን በኮረኮንች ልንጓዝ ስለሆነ ቀበቶሽን ጠበቅ አድርጊ። በወልዲያ በኩል የሚሌ ወንዝን ተሻግሮ ወደ አሳይታ ይሆናል።
አዎ፣ አብዛኛዎቹ የአፋር ክልል ነዋሪዎች ከቦታ ቦታ የሚዘዋወሩ አርብቶ አደር በመሆናቸው አካባቢው በቀላሉ በድርቅ የሚጠቃ በመሆኑ አብዛኛውን ጊዜ ረሃብ በማስተናገዳቸውና በተለያዩ ምክንያቶች በዚያ አካባቢ ያለው የአንደኛ ደረጃ ትምህርት ጥራት ሁሌም ጥያቄ ውስጥ ይገባል።
አዎ፣ ጽዮን ግርማ በአፋር ክልል አሳይታ ከተማ አካባቢ ያለውን ሁኔታ እንዲያስረዳት መምህር መሐመድ ዑመርን አነጋግራለች።
በጣም አመሰግናለሁ መምህር መሐመድ ዑመር። አሁን አንተ የምታስተምርበት አፋር ክልል አሳይታ አካባቢ በርካታዎቹ ነዋሪዎች አርብቶ አደር በመሆናቸው ተዘዋውረው እንደሚኖሩ ይታወቃል። እና የማስተማር ሂደቱ እንዴት ነው የሚከናወነው?
ካለሁበት አካባቢ ወደ ታች ያሉት በአማራጭ ነው የሚማሩት። እዚህ ጋር አንድ ትምህርት ቤት ይኖረው፣ ከዛ ወደ ሁለተኛ ቀጥታ እነዚህ ህብረተሰቡ ሲንቀሳቀስ ከህብረቱ ጋር አብሮ የሚንቀሳቀስ መምህር ተመድቦላቸው የሚንቀሳቀሱ አሉ። ሌላ ደግሞ እንደ ከአማራጭ ውጭ ደግሞ መደበኛ ትምህርት ቤት ከ1-8 ወይም ከ1-4 የሚማሩበት ትምህርት ቤት አለ። አሁን እዛ ውስጥ ነው የሚያስተምረው። እዛ አሁን ህብረተሰቡ ጋር ተቀማጭ ነው አብዛኛውን ጊዜ እዛ ያለው ማህበረሰብ። ክረምት ነው ወደ ሌላ ቦታ የሚዘዋውሩ። አሁን እነሱ በዚህ በአርብቶ አደርነት ሲንቀሳቀሱ በቤተሰብ ውስጥ ከትላልቅ ሰዎች ከብት በደምና ፍየሎችን ለማሰማራት ሲሄዱ፣ ህጻናትን ደግሞ ወደ ትምህርት ቤት አብዛኛውን ጊዜ የመላኩ አዝማሚያ አለ ከማህበረሰቡ ውስጥ።
መደበኛ ትምህርት ቤቶቹ እንዴት ነው የሚሰሩት? ይዞታቸው ምን ይመስላል?
ከቤቱ መጀመሪያ የሚሰራው በባህር ዛፍ እንጨቶች ነው እና ከላይ በቆርቆሮ ማለት ነው ለስሮ የሚሰራ ነው። ወንበሮች ደግሞ አስፈላጊው ነው ከተገኘ በድንጋይ ላይ የሚቀመጥ ተማሪ ይኖራል። የወንበሮቹ እጥረት ማለት ነው። ግድግዳውን በጭቃ ግርፍ አንዳንድ የሚመታለ ያለበለዚያ በባህር ዛፉ ብቻውን አየር እየወቀጠ የሚማሩም አሉ። ከላይ ጣራው ደግሞ አንዳንዴ ንፋስ መጥቶ ገልቦት ከላይ በቃ ውስጡ ፀሐያማ በጫራ ላይ የሚማሩም አሉ። በዚህ አይነት ሁኔታ እኔ ጋ አሁን ሁለት ብሎኮቹ በዚህ አይነት ሁኔታ ነው ያሉት። እኛ ጋር
ተማሪዎቹ ትምህርት ቤት ይመጣሉ፣ ትምህርት በአግባቡ ይከታተላሉ።
ከአሁን እንኳን ሲ ትምህርት ይማራልም ያረበት ስራሱ በጣም በራሱ ችግር ውስጥ ነው ያለው። አሁን ከረሃቡ ጋር በጣም ከፍተኛ ችግር አለ። አሁን ድርቅ በጣም በከፍተኛ ሁኔታ እንትን ስላለ ማለት ነው የትምህርት ቤቱ ላይ የሚማሩ ተማሪዎች ራሱ ቁጥራቸው በጣም ቀንሷል። ድሮ ከሲማሩ ከነበሩት አይደለም አዲስ የሚገቡትም የለውም።
ከረሃቡ ሌላ መሰረታዊ ችግር የሚባሉት ምንድን ናቸው?
መሰረታዊ ችግር ክብሎ ከሚቀጥሩት ረሃብ አንደኛ ነው። ሁለተኛ የምግብ አቅርቦት እና እንደዚህ ያላል አይደለ እና ሁለተኛ የትምህርት ማቴሪያል ሽፋን ማለት ነው የመማሪያ ማቴሪያሎቻቸው የማሉላቸው ብዙ ቤተሰብ ያለው ቤተሰቦች ምናምን ያለ አይደለ። በቤተሰብ ውስጥ 3-4 ልጅ ያለው ሰው አሁን ሄዶ ደብተር የመግዛት ፍቅንትን ላይኖረው ይችላል፣ አቅሙ ላይኖረው ይችላል። እንደዚህ ያሉ ችግሮች አሉ። ጤና አለ ደግሞ የጤና ችግር ማለት ነው። አዎ፣ ከፍተኛ ወረርሽኝ ምናምን ከተከሰተ ተጠቂዎች እነሱ ናቸው።
የትምህርት ውጤታቸውስ ምን ይመስላል? ተማሪዎቹን በኮታ የምታሳልፉበት አሰራር አለ?
አሁን እያስቸገረን ያለው ያ ነው። ኖርማሊ ቢሰራ 15ቱ ካለፈ 15ቱ ወላጅ ነው በቃ። ግን ቢያንስ ልጆቹ እንድማርባቸው ብለን የምንጥላቸው እኛ 1-5 ልጅ ነው የምንጥለው።
አመሰግናለሁ በጣም።
Hello Jigjiga, hello Goday, hello Qabri Dahar, hello Dagaxbuur, hello Diridabe, hello Shinil. Gabina VOA, Gabina Gabina Gabina. Waxa dagaysanaysan Gabina VOA, Gabina Gabina Gabina. Aruf
ከምሽቱ 1 ሰዓት ከ45 ደቂቃ ሆኗል። የምትከታተሉት ጋቢና ቪኦኤ ነው። ከአፋር ወደ ኦሮሚያ ክልል ነው አሁን የምንሻገረው።
ወይዘሪት ፋሲካ ሙልጌታ ትባላለች። ኢንጂኒ በተባለች ከተማ በሚገኝ አንደኛ ደረጃ ትምህርት ቤት መምህር ናት። ከጽዮን ግርማ ጋር አጠር ያለ ቆይታ አድርጋለች።
ወይዘሪት ፋሲካ፣ አንቺ በምታስተምሪበት አካባቢ የተገነቡ ትምህርት ቤቶች አሰራራቸው ምን ይመስላል? ደረጃቸውን የጠበቁ ናቸው ማለት ይቻላል?
እኔ በምሰራበት አካባቢ በአብዛኛው ትምህርት ቤቶች ያው ስማቸው ከመለጠፉ ከሌ ትምህርት ቤት ከመባል የዘለለ ስታንዳርዱን ጠብቆ የተሰራ ትምህርት ቤት አለ ለማለት ያስቸግራል። ይህም እንደ ምሳሌነት ምጠቅስልሽ አንድ ክፍል የራሱ የሆነ መርጃ መሳሪያ፣ የራሱ የሆነ ማቴሪያል፣ የራሱ የሆነ መቀመጫ፣ መሟላት የሚገባቸው ነገሮች አሟልቶ ነው አንድ ክፍል ውስጥ ተማሪዎች መማር የሚገባቸው። ይሄ ባልተሟላበት ነው ተማሪ እየተማረ ያለው። በአንድ ዴስክ ላይ ሁለት ተማሪ መቀመጥ ሲቻል አራት ተማሪ የሚቀመጥበት ሁኔታ ነው ያለው። የክፍሉን አሰራር ብናይ ዳስ ላይ ዝም ብሎ ቆርቆሮ ነገር ታጥሮ ነው እንጂ ያው ጥራቱን የጠበቀ ትምህርት ቤት አለ ለማለት ያስቸግራል። ይህን እንግዲህ ያው በአካል መታችሁ ብታዩት እማኝ ትሆናላችሁ እናንተ።
የትምህርት አሰጣጡና ጥራቱንስ ምን ይመስላል?
ጥራት አለ ተብሎ አይታሰብም በእኔ በኩል እንዳየሁት እየሰራሁበትም ስለነበረ። ምክንያቱም ቁጥር ላይ ብቻ ነው ፎከስ የሚደረገው። ይህን ያህል ህዝብ የትምህርት እድሉን ሰጥተናል ከማለት ውጪ ጥራት ያለው ትምህርት በዛ አካባቢ አለ ብዬ አላስብም። እንደ ምሳሌ ልጠቅስ የምችለው ያው ስታንዳርድ አለው የራሱ የአንድ ክፍል ተማሪ መምህር ጥምርታ አለ። የክፍል ተማሪ ጥምርታ የሚል የተመደበ ቁጥር አለ። ግን ያንን ስታንዳርድ አሟልቶ አይደለም እየተሰራ ያለው። በአንድ ክፍል ውስጥ ለምሳሌ 1:50 የሚባል አካሄድ አለ። ግን 1:80 1:90 የሚሰጥበት ሁኔታ አለ። ቆመን እንኳን ስናስተምር ቦታ አግኝተን እንኳን የማንጽፍበት ዴስክ ስር ብላክቦርድ ስር መጥተው እስራችን እየገፋን ምን የምናስተምርበት ሁኔታ ነው ያለው። እና ጥራት አለ ብለን አንጠብቅም።
ተማሪዎች በአግባቡ ትምህርታቸውን ይከታተላሉ? የማይከታተሉና የሚወድቁ ተማሪዎች ምን ይደረጋሉ?
ተማሪ ያቋርጣል፣ የሆነ ወቅት ላይ ይቀራል። ከአንድ ወር በላይ አቋርጦ የተማሪ ቅስቀሳ ተብሎ ይወጣል። አንድ ወርም አቋረጠ ሁለት ወርም አቋረጠ ያ ልጅ እንዲመለስ ነው የሚደረገው። ያ ደግሞ በትምህርት ጥራቱ ላይ ጫና እየፈጠረ ነው ያለው። ምክንያቱም በዛ ክፍል ደረጃ ማወቅ የሚገባውን የአንድ ወር የሁለት ወር የትምህርት ጊዜውን አቃጥሎ ይሄ ልጅ ከየቤቱ እየተሰበሰበ ና ተማርልኝ ተብሎ እየተለመነ ነው የሚመጣው። እንደውም አንዳንድ የሚሉት ነገር አለ። እሺ ፈቃደኛ ወይ ቀርተው ሂድ ወላጅ አምጣ ተብሎ አንድ መምህር ጠንካራ መምህር ወላጅ አምጣ ብሎ ወደ ቤቱ በሚሸኙበት ሰዓት ነገ ጠዋት ቤት ድረስ መተህ ትለምነኝ የለም ወይ ብለው ጥለው የሚሄዱበት ሁኔታ አለ። ይህ ምንድን ነው እንግዲህ ከላይ የሚመጣው መመሪያ እነዚህ ልጆች መቅረት የለባቸውም፣ ይህን ያህል ጊዜ ቢቀሩም ተመልሰው የማካካሻ ክላስ ተሰጥቶ ትምህርታቸውን እንዲማሩ ይደረግ ነው የሚባለው። በዛ ክፍል ደረጃ ደግሞ እንዲወድቅ እንኳን ቢደረግ ተጠያቂ የሚሆነው በዛ ክፍል ያለው መምህር ነው፣ አብቃ ነው የሚባለው። ስለዚህ ላለመጠየቅ ምን ያደርጋል መምህሩ? የውሸት ማርክም ቢሆን ሞልቶ ክፍል እንዲያልፍ ያደርጋል። ይህ ደግሞ በትምህርት ጥራቱ ላይ ያው የሚያመጣው ተጽዕኖ የታወቀ ነው።
Sararan Gabina VOA
Shirin
Gabina
Blashangul Zagabina Blashangul.
የጋቢና ጉዟችን ይቀጥላል። አድማጮቻችን አስተያየቶቻችሁን መምህራን፣ ተማሪዎች ከያላችሁበት ሃሽታግ ጋቢና ቪኦኤን አት ቪኦኤ አምሃሪክን በመጠቀም እንድትልኩልን እንጋብዛለን። አሁን የምሽቱን የመጨረሻው ተሳፋሪ እንግዳችንን እናቅርብ። ፕሮፌሰር ማስረሻ ፈጠነ ይባላሉ። የኢትዮጵያ የሳይንስ አካዳሚ ዋና ዲሬክተር ናቸው። ተቋሙ የአንደኛ ደረጃን ትምህርት በተመለከተ ጥናት አጥንቶ ነበር። ይህ ጥናት ምን እንደነበርና ምን አይነት ውጤት ይዞ እንደተጠናቀቀ ጽዮን ግርማ ጠይቃቸዋለች።
አመሰግናለሁ ፕሮፌሰር ማስረሻ ፈጠነ። የኢትዮጵያ ሳይንስ አካዳሚ በኢትዮጵያ የመጀመሪያ ደረጃ ትምህርት ጥራትን ለማሻሻል እንዲረዳ በሚል አንድ ጥናት አስጠንቶ ነበርና እስቲ ጥናቱ እንዴት እንደተሰራ ይግለጹልኝ።
ጥናቱ እንግዲህ 3 ዓመት የሆነው ነው ከተጠና። አካዳሚው መጀመሪያ ካስጠናቸው ጥናቶች አንዱ ነው። አንደኛ ደረጃ ትምህርት ጥራት ላይ ጥና ጥናት ነው። በአራት ክልሎች ኦሮሚያ፣ አማራ፣ በትግራይ ክልልና በደቡብ ህዝቦች ክልል በእያንዳንዱ አራት ትምህርት ቤቶች ተመርጠው በእነዚህ ትምህርት ቤቶች የተሰራ ጥናት ነው። በሁለት ደረጃ ነው የታየው። አንደኛ የአራተኛ ክፍል ተማሪዎችን በመውሰድ ሌላው ደግሞ የስምንተኛ ክፍል ተማሪዎችን በመውሰድ መምህራንን፣ ተማሪዎችን፣ የትምህርት አስተዳደር ውስጥ የሚሰሩትን እነሱን በተለያየ መንገድ በመጠየቅ ከእነሱ ጋራ ጠብ ያለ የትኩረት ውይይት በማካሄድ የጠና ጥናት ነው። ጥናቱ ያለበት ደረጃ ምንድን ነው? ችግሮች ካሉበት ደግሞ የችግሮቹ ምንጮች ምንድን ናቸው? ምን ሊደረግ ይገባል? በሚሉ ጉዳዮች ላይ ነው ያተኮረው ጥናት።
በጥናቱ መሰረት የትምህርት ጥራትን በተመለከተ ምን ውጤት ተገኘ?
ጥናቱ ጥናቱን በተመለከተ ከሚታሰበው በታች እንደሆነና የጥራት ችግር እንዳለበት ጥናቱ ያሳየው። እርግጥ ይሄ ይታወቅ ነበር ከአሁን በፊትም። ለምሳሌ በአንድ ጥናት ላይ ከ2001 ፈረንጆቹ 2001 2004 እና 2008 ስምንተኛ ክፍል ከፈተና ከተቀመጡ ተማሪዎች ውስጥ ከመቶ አማካይ ያገኙት ውጤት ሁለት እየቀነሰ እንደመጣና በተለይ ደግሞ ማለፊያ ነው ከሚባለው ከ50% ያነሰ ሆኖ ስለተገኘ ለምሳሌ በ2001 41% ነበረ፣ በ2004 9.74% ነው፣ 2008 ከዛም ወርዶ 26% ነበር ማለፊያው 50 ሆኖ። እና ብዙ ምክቶች አሉ ለጥራቱ ችግር።
ለጥራቱ መጓደል በጥናቱ ላይ የተዘረዘሩት ምክንያቶች ምን ምን ናቸው?
እንግዲህ በዘርፍ ማየት ይቻላል። አንደኛ በመምህራን በኩል ነው። በመምህራን በኩል የክህሎት ማነስ ችግር አለ። እሱ ዋና ሆኖ መምህራኑም ላይ ደግሞ የመነሳሳት እና ለማስተማሩ ያላቸው ፍላጎት ከፍተኛ አለመሆኑ፣ የመምህራኑ የዝግጅት ማነስ በመምህራን በኩል ያሉ ናቸው። ሌላው ደግሞ መምህራኑ ሊያስተምሩት ከሚችሉት ተማሪ ቁጥር ጋር ሲወዳደር በጣም ብዙ ቁጥር መኖሩም ራሱ ሌላው ችግር መሆኑ፣ ተማሪ ተኮር ዝግጅት አለማድረጋቸው እና ተከታታይ ግምገማ ለመስጠታቸው የደከሙ ተማሪዎችን ለማገዝ ጥረት አለማድረጋቸው፣ እንደዚሁም ደግሞ የመማሪያ መጽሐፍቱ ብዙ የተሟሉ አለመሆናቸው እና አንዳንዴ ከጊዜው ጋር የተመጣጠነ ይዘት አለመያዛቸው፣ እነዚህ እንግዲህ በመምህራን በኩል የታዩ ችግሮች ናቸው። ለጥራቱ ተማሪዎቹም ላይ ተመሳሳይ ችግር አለ። ምንድነው? መነሳሳት የላቸውም። የውድድር ስሜትም ከፍተኛ አይደለም። አዘውትሮ ከክፍል መቅረት፣ አቋርጦ መውጣት እና እንግዲህ የዝግጅት የፍላጎት ማነስ፣ ለትምህርት ያነሰ ዋጋ መስጠት፣ እነዚህ ተማሪዎች ላይ የታዩ ነገሮች ናቸው። ትምህርት ቤት አካባቢ የአመራሩም ችግር አንድ ችግር ነው። ብዙ ጊዜ የትምህርት አስተዳደር ውስጥ የሚሰሩ ሰዎች ቀጥታ ለትምህርቱ የሚሰጡት ጊዜ ትንሽ ነው። በኮሚቴ ስራ ከአካባቢው ጋር በሚያያዝ ስራ ይጠመዳሉ እና የአመራር ችግርም አለ። ቁጥጥር፣ የሱፐርቪዥን እጥረት አለ። እንደዚሁም ደግሞ ሊሟሉ የሚገባቸው የላቦራቶሪ ሁኔታዎች አለመኖር፣ የትምህርት ከባቢ ሁኔታው ጥሩ አለመሆን፣ ጽዳቱ፣ የማይስቡ ክፍሎች መሆናቸው፣ አንዳንድ ትምህርት ቤቶች ለምሳሌ ከቢዝነስ አካባቢዎች ጋር ቅርብ የሆኑ በዛ ተጽዕኖ ስር ሊወድቁ የሚችሉ መሆናቸው፣ የትምህርት ቤቶቹ የጽዳት ሁኔታ የሚስብ አለመሆኑ፣ ክፍሎቹ ለትምህርት የሚያመቹ አለመሆናቸው። ህብረተሰቡ ይህን ለመቀየር በተለይ በተጠምዱት ትምህርት ቤቶች ውስጥ ያንን ያህል ከፍተኛ ጥረት አለማድረጉ፣ የመምህራን ክብርም እንዲህ የሚገባውን ያህል አለመሆኑ፣ ህብረተሰቡ ለትምህርት ቤቶች የሚያደርገው እርዳታ ትንሽ መሆኑ፣ እነዚህ ሁሉ አስተዋጽኦ አላቸው የሚለው ጥናቱ።
All right, everybody out there, this is Gabina VOA.
Gabina VOA.
Everybody, cuenta! Cuenta! Mama! Cuenta! Mama!
Henok?
Abet, abet.
እንዲፈጥና ቤት ስትል ሰምቼ ማላቀም መቼም ያሳድግ ነው የሚባለው አይደለ?
አሜን። እንዲህ ያለ ምርቃት ደግሞ አሜን ተብሎ መቀበል ነው።
እሺ፣
አሁን የቀረን ከአድማጮቻችን የምንሰማበት ሰዓት ነው። የእናንተ መድረክ ነው። በፌስቡክ ሃሽታግ ጋቢና ቪኦኤ አት ቪኦኤ አምሃሪክ፣ በትዊተርም እንዲሁ አስተያየቶቻችሁን አድርሱን። በኢትዮጵያ የትምህርት ጥራት ዙሪያ ያልናችሁ እናንተም ገለጻችሁልን፣ ከእናንተ እንስማ።
በፌስቡክ ገጻችን መንግስታብ አላምረው የተባሉ አስተያየት ሰጪ፣ ወይ ጥራት! ዘጠነኛ ክፍል ደርሰው ስማቸውን የማይጽፉ ሞልተዋል። ማብቃትና ማሳለፍ የሚለው አካሄድ ጉድ አምጥቷል። መምህራኑም ለማይጠቅም ኤፊሽንሲ መዋሸት ጀምረዋል። ማለትም ተማሪዎችን ያለ በቂ እውቀት ማሳለፍ ብቻ ተውት፣ ብዙ ነገር አለ።
የማታ እንጀራ ስጠኝ መሰለኝ የፌስቡክ ገጽ ስማቸው። መምህር ነኝ። ማን ያውራ የነበረ ማን ያርዳ የቀበረ አለ ያገሬ ሰው። መንግስት በአስገራሚ ሁኔታ የትምህርት ሽፋንን ማሳካት የቻለ ቢሆንም በጥራቱ ጉዳይ በዜሮ እያባዛው ሁሉንም ነገር አፈርድም ያብልቶታል። በሚገርም ሁኔታ አንድ የአስረኛ ክፍል ተማሪ ስሙን መጻፍ የማይችልበት ጊዜ ላይ ደርሰናል። መንግስትም በሽፋን ብቻ እየተኮፈሰ የጥራቱን ጉዳይ እንደ ግመል ሽንት የኋሊት እየነዳው ይገኛል።
አምባቸው በየነ የተባሉት ሌላው ተሳታፊያችን ደግሞ የትምህርት ጥራቱ አነጋጋሪ ቢሆንም ህጻናቶቹ በሀገሪቱ ትምህርትና ትምህርት ቤት መኖሩን ማወቃቸው መልካም ነው። ሌላው ቢቀር ማንበብና መጻፍ ማወቁም ተስፋ ነው፣ ለሚቀጥለው ትውልድም በር ከፋች ይሆናል ብለዋል። ሌላው ገብረስላሴ ጌታሁን የተባሉት ደግሞ ትምህርት ቤት በሁሉም ቀበሌ ተሰርተዋል፣ ተማሪዎችም እየተማሩ ነው። ተማሪዎች ከአንደኛ ክፍል ጀምረው ሳያጠኑ ነው የሚያሳልፏቸው። ጥራት የለም፣ ይዘገንናል። መምህራን ሲጠየቁ ዝም ብላችሁ አሳልፉ እንደተባሉ ነው የሚመልሱት።
አበራ ቶሎሳ የተባሉ ሌላው አስተያየት ሰጪ ደግሞ በመንግስት ትምህርት ቤቶች ውስጥ ከአንድ እስከ አራት ክፍል ውስጥ ተማሪዎች ማንበብና መጻፍ ላይ ልዩ ትኩረት ተሰጥቶ መሰራት አለበት ሲሉ ይመክራሉ።
ላቃቸው ተክሌ ናቸው ሌላኛው አስተያየት ሰጫችን። እኔ ለገጠር ቅርብ ነኝ። 95% ትምህርት ተቋማትና መምህራን በየሰፈሩ ደርሰዋል። 95% ህጻናት ወደ ትምህርት ቤት አልገቡም። ጥራት የትምህርት ግብአት የለም ብለዋል።
ተሳታፊዎቻችንን ተሳፋሪዎቻችንን አስተያየት ሰጪዎቻችንን እናመሰግናለን። የጋቢና ቪኦኤ ዋና አላማችን እናንተን ማሳተፍ፣ ለእናንተ መድረክ መፍጠር ነው። ሐሳብ ማምጣት መወያየት ደግሞ የእናንተ ፋንታ ነው። እስቲ ለአድማጮቻችን ጥያቄን ሰንዝር። መስታወት፣ ዛሬ ምሽት የሰማችኋቸው ዝግጅቶች በቂ መረጃ አስጨብጠዋቸዋል? ሐሳቦቻችሁን አካፍሉን። ሃሽታግ ጋቢና ቪኦኤን ተጠቅማችሁ በፌስቡክ እና በትዊተር ተከተሉን። ተወያዩ፣ እንወያይ። የምሽቱ ዝግጅታችን እየተጠናቀቀ ነው።
አዎ፣ ስናስተናግዳችሁ ያመሸነው መስታወት አድረገውና
ሄኖክ ሰማእግዜር ነን። የምሽቱን ዝግጅት ደግሞ አሳምራ ያሳካችልን ጽዮን ግርማ ናት። ጉዟችሁ የሰመረ ይሁን እያልን በዚህ ሙዚቃ እንሰናበታችሁ። መልካም ምሽት።
ተማር ልጄ ተማር ልጄ፣
ወገን ዘመድ የለኝ ሀብት የለኝም ከጀንድሮ
ጊዜው ካፍያ ነበር ትንሽ ጨለም ብሎ አባቴ ሲጠራኝ እያለና ቶሎ ምንም ሕፃን ብሆን ሚስጥሩ ባይገባኝ ዋ አባቴን ባውጥቶ አልቅሶ መከረኝ። እንዲህ ሲል መከረኝ፣ ተማር ልጄ ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ስማይ ልጄ ለፀሐይ ነው ላስተማረ ሰው ግን ቀኑ ጨለማ ነው። ተማር ልጄ ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ስማይ ልጄ ለፀሐይ ነው ላስተማረ ሰው ግን ቀኑ ጨለማ እያለ ሲመክረኝ እየተማረረ አይ ልጅነት። እኔ ግን ውሻዬን አቅፌ እጫወት ነበረ። ቢመክረኝ አልሰማው ብስጭቱ ባሰ። ትቶኝ ገባ ከቤት እያለቃቀለ። እንዲህ ሲል መከረኝ ግን ተማር ልጄ ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ኮጅ። ስማይ ልጄ ለፀሐይ ነው ላስተማረ ሰው ግን ቀኑ ጨለማ ነው። ተማር ልጄ ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ኮጅ። ስማይ ልጄ ለፀሐይ ነው ላስተማረ ሰው ግን ቀኑ ጨለማ ነው።
This program has come to you from the Voice of America, Washington.